ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ ላይ እየተካሄደ ባለውና ሁለተኛ ቀኑን በያዘው የዘንድሮ የዓለም ፕሬስ ቀን ዙሪያ የተጠናቀረ ዘገባ የዕለቱ አብይ ርዕስ ይዞታል። በዛሬ ዕለት በአማራ ክልል በተለያዩ ከተሞች የተካሄደ ሰላማዊ ሰልፍንም በዚሁ ዘገባችን ውስጥ አካተናል።
ለምሽቱ ያሉንን ዋና ዋና ዜናዎች ለማስታወቅ፣ ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት የዩኔስኮን ሽልማት ተሸልመዋል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዊሊያም ባር ባለፈው ፕሬዝደንታዊ ምርጫ የሩሲያን ጣልቃ ገብነት አስመልክቶ ከተካሄደው ምርመራ ሪፖርት ጉዳይ የቀረቡላቸውን ጥያቄዎች ለመመለስ አልመጣ ብለው አሻፈረኝ ማለታቸውን ተከትሎ የምክር ቤቱ የፍትህ ኮሚቴ ሊቀመንበር ባር ተጠያቂ የሚሆኑበት ጊዜ መምጣቱ አይቀሬ ነው ሲሉ ተናገሩ የሚሉትና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 24 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ አል እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና።
ጠቅላይ ሚኒስትር አብይ አህመድ የዘንድሮን የተባበሩት መንግስታት ትምህርት የሳይንስ የባህል ድርጅት ሽልማት ተሸለሙ። ሽልማቱ የተሰጣቸው ለሰላም ላበረከቱት አስተዋጽኦ መሆኑ ተገለጠ፣ ይለናል መለስካቸው አመሀ ከአዲስ አበባ ባጠናቀረው በተከታዩ አጭር ዘገባ።
ጠቅላይ ሚኒስትር አብይ አህመድ የሽልማቱ አሸናፊ መሆናቸው ይፋ የተደረገው በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ዋና ዲሬክተር ኦድሬ ኦዝሌ በ26ኛው የዓለም የፕሬስ ነጻነት ቀን በአፍሪካ ህብረት እየተከበረ በነበረበት መድረክ ላይ ነው። በስፍራው በክብር እንግድነት የተገኙት የኢትዮጵያ ፕሬዚደንት ሳህለ ወርቅ ዘውዴ ዋና ዲሬክተሯ ላሰሙት የምስራች ወዲያው መልስ ሰጥተዋል።
ንግግሬን ለመጀመር የምፈልገው ዩኔስኮንና የዩኔስኮን የሰላም ሽልማት የሚወስኑትን የተከበሩ ዳኞች የዘንድሮውን የዩኔስኮ የሰላም ሽልማት ለጠቅላይ ሚኒስትራችን ለዶክተር አብይ አህመድ ለመስጠት መወሰናቸውን በማመስገን ነው።
የዩኔስኮን የሰላም ሽልማት የሚያገኙት ዓለም አቀፍ ግጭቶችን በውይይትና በእርቅ በመፍታት በጥረታቸው ለሚታወቁ ግለሰቦች ነው። ከዚህ በፊት ሽልማቱን ካገኙት መካከል የፈረንሳዩ ፕሬዚዳንት ፍራንሷ አሎንና እውቁ ኔልሰን ማንዴላን ጨምሮ አያሌ ሰዎች ይገኛሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ትርጉም
የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ባለፈው ፕሬዝደንታዊ ምርጫ እንደ አውሮፓውያን አቆጣጠር በ2016 በተካሄደው ሩሲያ ፈጸመች የተባለውን ጣልቃ ገብነት አስመልክቶ በተካሄደው ምርመራ ሪፖርት ጉዳይ የቀረቡላቸውን ጥያቄዎች ተገኝተው ለመመለስ አሻፈረኝ ማለታቸውን ተከትሎ የዛሬውን ነው። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄራልድ ናድለር ባር ተጠያቂ የሚሆኑበት ጊዜ በአፋጣኝ መምጣቱ አይቀሬ ነው ሲሉ ተናገሩ። ዲሞክራቱ የኮሚቴው ሊቀመንበር ዛሬ ለአጭር ጊዜ በተሰየመው ሸንጎ ላይ ሲናገሩ ባር ፕሬዚደንቱን መጋፈጥ ስላቃታቸው በህገ መንግስታዊ ስርዓታችን ላይ ለተደቀነው ግልጽ አደጋ መፍትሄ ለመሻት ተሳናቸው ብለዋል። የኮሚቴው አንጋፋ ሪፐብሊካን አባል ደግ ኮሊንስ በበኩላቸው እንዳይገኙ የፈለጉት እኮ ዲሞክራቶቹ ናቸው፣ እዚህ ትርምስና ጫጫታን የቀጠለው ሲሉ ተቃውመዋል። ዲሞክራቶቹ የኮሚቴው አባላት በጠቅላይ ሚኒስትሩ ከምስክር ቃል ሰሚው ሸንጎ በመቅረታቸው ሲያፈዙባቸው ተሰምተዋል። ትናንትና ማታ የፍትህ ሚኒስቴር የምክር ቤቱ ኮሚቴ ሊቀመንበር ናድለር በምስክር ቃል ሰሚው ሸንጎ ላይ የኮሚቴው ሰራተኞች ጠቅላይ አቃቢ ሕጉ ወይም ጠበቆች ጠቅላይ አቃቢ ሕጉ ጥያቄ እንዲያቀርቡላቸው ማቀዳቸው ተገቢ አይደለም፣ ከዚያ ባለፈ ግን በምክር ቤት አባላት ለመጠየቅ አሁንም ደስተኛ ናቸው የሚል መግለጫ አውጥተው ነበር። ጠቅላይ አቃቢ ሕጉ ከቀሩ ማናቸውንም አስፈላጊ እርምጃ እንወስዳለን ያሉት ናድለር በበኩላቸው ትናንት ለጋዜጠኞች በሰጡት ቃል በጎበዝ ጠበቃ መጠየቅ ፈርተው ነው የሚቀሩት ማለታቸው ተጠቅሷል። የዩናይትድ ስቴትስ ዋና አቃቤ ሕግ ዊሊያም ባር ሮበርት ሙለር ያቀረቡትን ዘገባ ይፋ ካደረጉ ወዲህ ትናንትና ለመጀመሪያ ጊዜ ምክር ቤት ተወካዮች ምክር ቤቱ ፊት ቀርበው ስለ ሰነዱ አያያዛቸው ከዲሞክራቶች ከፍተኛ ነቀፌታ እንደገጠማቸው ይታወቃል። በዚህ ላይ በመጽሔት ክፍለ ጊዜ ዘገባ እናከላለን።
ሶሻሊስቱ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በትረ ስልጣኑን ዛሬም የምጥኝ እንዳሉ ናቸው። ተቃዋሚ መሪ ሁዋን ጓይዶ የጦር ሰራዊቱን መሪዎች ለማስከዳት ሳይቻላቸው መቅረቱን ተከትሎ ማዱሮ ጦር ሰራዊቱን ማናቸውንም የመፈንቅለ መንግስት ሴራ ተቃውሞ ሲሉ ጥሪ አቅርበዋል። በተቃውሞ የተወጠሩት ማዱሮ ለሁለት ቀናት ከዘለቀው የተቃውሞ ሰልፍ በኋላ ከከፍተኛ የጦር ሰራዊት ባለስልጣናት ጋር ባካሄዱት ስብሰባ ፍልሚያ ላይ ነን፣ ሞራላችሁን ከፍ አድርጋችሁ ማናቸውንም ከሃዲ የመፈንቅለ መንግስት ሴራ ጠንሳሽ ታገሉ ሲሉ ተሰምተዋል። ባለፉት ቀናት በመንግስቱ ላይ ባመፁ ጥቂት የጸጥታ አባላት የተደገፉት ጓይዶ ህዝቡ ፕሬዚዳንት ማዱሮን በመቃወም በብዛት ወጥቶ እንዲሰለፍ ሲማጸኑ ቆይተዋል። ባለፉት ሁለት ቀናት በዋና ከተማይቱ ካራካስ ተቃዋሚ ሰልፈኞች በጸጥታ ኃይሎች ላይ ድንጋይ ወርውረዋል። የጸጥታ ኃይሎቹም ጥይት፣ አስለቃሽ ጋዝና የጎማ ጥይት ተኩሰዋል። በግጭቶቹ ሁለት ሰዎች ሲገደሉ ብዛት ያላቸው ሌሎች መቁሰላቸውም ታውቋል። ይሁን እንጂ የጦር ኃይሉን ከርተው ወደ ጓይዶ ጎራ በብዛት የገቡ አዛዦች ያሉ አይመስልም። የብሔራዊ ሸንጎ መሪው ጓይዶ ራሳቸውን የሽግግር ፕሬዚዳንት ብለው የሰየሙ ሲሆን በዩናይት ስቴትስና በሌሎች 50 አገሮች በአገሪቱ ህጋዊ መሪነት እውቅና ማግኘታቸውም ይታወቃል። ዛሬ ግዙፍ የሆነ የኢንዱስትሪ ሰራተኞች ስራ ማቆም አድማ እንደሚካሄድ እሳቸው ቢናገሩም ዋና ከተማይቱ ካራካስ ግን ለጊዜው በተረጋጋ ሁኔታ ላይ ነች።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከባድ ዝናብ ይዞ ወደ ምስራቃዊቱ የህንድ ክፍለ ግዛት ወደ ኦዲሻ በዝግታ እያመራ ያለው ማዕበል በመንገዱ ላይ ከመቶ ሚሊዮን የሚበልጥ ህዝብ ላይ ስጋት ደቅኗል። በሰዓት በ200 ኪሎ ሜትር ፍጥነት ከውቅያኖሱ ተነስቶ የሚነግደው ማዕበል ነገ አርብ ሲነጋጋ የብሱ ላይ ይደርሳል ነው የተባለው። ዛሬ የቤንጋልን ሰርጥ ሲደበድብ ውሏል። ሳይክሎን ፋኒ ተብሎ የተጠራው ይኸው ማዕበል ባለፉት ሁለት ቀናት ውስጥ ጉልበቱ እንደጨመረ ያስታወቀው የህንድ የአየር ሁኔታ አመራር ክፍል እጅግ በጣም አደገኛ ሲል ነው የፈረጀው። ህንድ በማዕበሉ መንገድ ላይ ያሉ ነዋሪዎቿን ማስወጣት ጀምራለች።
የዊኪሊክስ መስራቹ ጁሊያን አሳንጅ ለዩናይትድ ስቴትስ ተላልፌ መሰጠት የለብኝም ሲል ዛሬ ለንደን ላይ ላስቻለው ፍርድ ቤት ተቃውሞውን ገልጧል። የመከላከያ ሚኒስቴርን ኮምፒውተር መረጃዎች ለመስረቅ በማሴር ወንጀል የምትፈልገው የዩናይትድ ስቴትስ እንግሊዝ አሳልፋ እንድትሰጣት ትፈልጋለች። አሳንጅ ከታሰረበት ወህኒ ቤት በቪዲዮ አማካኝነት ቀርቦ ሲናገር ለህዝብ ሽልማት በበቃሁበትና የብዙዎችን ህይወት የታደገ የጋዜጠኝነት ስራ በሰራው ስለምን ተላልፌ እሰጣለሁ ሲል ልላክ አይገባም ማለቱም ተሰምቷል። አሳንጅ ወንጀለኛ ተብሎ ከተበየነበት የአምስት ዓመት እስራት ፍርድ ሊጠብቀው የሚችል ሲሆን የሰጋው የዩናይትድ ስቴትስ ሌሎች የባሰ ከባድ የሆኑ ክሶችንም ልትጨምርብኝ ትችላለች ብሎ ነው።
በሊቢያ ዋና ከተማ ትሪፖሊ ወር ሊሞላው የተቃረበው ጦርነት የቤተሰቦችን ህይወት ማመሳቀሉን ቀጥሏል። ብዙዎች አሁንም ከመኖሪያቸው እንደተፈናቀሉ ናቸው። ከጥቂት ሳምንታት በፊት የሰላምና የሀገሪቱን አንድነት የሚመለከት ድርድር እቅድ ተዘጋጅቶ እንደነበረ ቢታወስም አሁን ግን ውጊያው አራተኛ ሳምንቱን ይዟል። የምስራቅ ሊቢያው የሀሊፋ ሀፍታር ደጋፊ ተዋጊ ኃይል ዋና ከተማዋን ለመቆጣጠር ውጊያውን ቀጥሏል። የረድኤት ሰራተኞች አቅማቸው እየተመናመነ መሆኑን በመግለጽ ይህ ጥቃት ከቀጠለ ከአቅማችን በላይ የሆነ ቀውስ እንደሚከሰት እንሰጋለን በማለት አስጠንቅቀዋል።
በመጨረሻም ዩናይትድ ስቴትስ በኢራን ላይ የጣለቻቸውን የምጣኔ ሀብት ማዕቀቦች አጠናክራለች። ዩናይትድ ስቴትስ ኢራን ለአንዳንዶቹ ዋና ዋና የነዳጅ ገዢዎቿ መሸጧን እንድትቀጥል ሰጥታ የነበረውንም ፍቃድ ዛሬ ሰርዛለች። በዚህም መሰረት ለስምንት ሀገሮች ነዳጅ እንድትሸጥ ሰጥቷት የነበረው ፍቃድ ያበቃ ሲሆን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከዚህ በኋላ በኢራን መንግስት ላይ ከምንጊዜውም የጠነከረ ጫና እናሳድራለን ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ክብራትና ክራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። የምናስተናግዳችሁ ቆንጂት ታየና
አሉላ ከበደ ነን። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን የዕለቱን አብይ ርዕስ ቀደም ብለን በመግቢያችን ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምንሸጋገረው። ሁለተኛ ቀኑን በያዘውና አዲስ አበባ ላይ በመካሄድ ላይ ባለው የዓለም የፕሬስ ቀን ዙሪያ የተለያዩ እንቅስቃሴዎች እየተካሄዱ ነው። መለስካቸው አመሃ ተከታዩን ዘግቧል።
ዋናው የበዓሉ አከባበር በአዲስ አበባ እየተካሄደ የሚገኘው የዘንድሮው የዓለም የፕሬስ ነጻነት ቀን ዛሬም በአፍሪካ ህብረት ዋና ጽህፈት ቤትና በሌሎች ስፍራዎችም ቀጥሎ ውለዋል። መገናኛ ብዙሃን ለዲሞክራሲ፣ ጋዜጠኝነትና ምርጫዎች የተዛባ መረጃ በሚሰራጭበት ጊዜ በሚል መሪ ቃል የሚከናወነው ይህ የ26ኛው የዓለም የፕሬስ ነጻነት ቀን በአንድ በኩል በነጻነት የማሰብን የመናገርንና የመጻፍን ፋይዳ ሲያመለክት፣ በሌላ በኩል ደግሞ በአዲሱ የመገናኛ ቴክኖሎጂ ምክንያት የተፈጠሩ አዳዲስ ፈተናዎችንም ያመለክታል። ዛሬ በአፍሪካ ህብረት ጽህፈት ቤት በማንዴላ አዳራሽ በነበረው የበዓሉ ክንውር የተገኙት ፕሬዚዳንት ሳህለወርቅ ዘውዴም ይህንን የአዲሱን ቴክኖሎጂ በረከትና መርገም እንዴት ነው ሚዛኑን ጠብቀን በረከቱን ብቻ ገንዘባችን ማድረግ የምንችለው የሚል አይነት ጥያቄ ነበር ያቀረቡት።
How can the impact of social media be mitigated without affecting basic freedoms is an issue that needs to be addressed.
መገናኛ ብዙሃን አሉታዊ ተጽዕኖን መሰረታዊ ነጻነቶች ሳይነኩ እንዴት መመከትና ማለዘብ ይቻላል የሚለው ጉዳይ ሊዳሰስ ይገባል። ለዚህ ቀላል መልሶች እንደሌሉን ይገባኛል። ይሁንና የሚመለከቷቸው የባለድርሻዎችን ጨምሮ የመንግስታቱ ድርጅት አባል አገሮች ሁሉም በጉዳዩ ላይ ብርቱ ክርክርና ውይይት ማድረግ አለባቸው። በየጊዜው እየጨመረ የመጣው ዝንባሌ ደግሞ የተደራጁ የማህበራዊ መገናኛ ዘዴዎች በህዝብ መገናኛ ዘዴዎች ላይ በሚያሳድሩት የተቀናቃኝ ተጽዕኖ ስር መንበርከካቸው ነው። ይህ የሚፈጸመው የሚዘገበው ዜና የእነሱን ፍላጎትና ጥቅም እንዲያንጸባርቅ ለማድረግ ነው። ይህም ሊያሳስበን ይገባል።
ፕሬዚዳንቷ በዚህ መልክ ያቀረቡትን ጥያቄና ጥሪ ወደ ኢትዮጵያ በጥቂቱም ቢሆን ለየትና ጠበብ ባለ ትኩረት ያመጣችው ደግሞ አዲስ ስታንዳርድ የተባለው መጽሔት ባለቤት ጸዳለ ለማ ናት። ጸዳለ ለማ ላለፉት 20 ዓመታት በኢትዮጵያ የዘለቀውን የመገናኛ ብዙሃን ውጣ ውረድ ዳሳለች። በተለይም በህዝብ ገንዘብ እየተጠቀሙ የፓርቲ መስመር ሲያራምዱ ቆይተዋል ያለቻቸውን የመንግሥትና የፓርቲ ንብረት መገናኛ ብዙሃን ተቋማትን በሰላይስ ዳሳቸው አልፋለች። የግሉንም መገናኛ ብዙሃን ድርጅቶች አልማረቻቸውም። በተለይ በአሁኑ ወቅት የእነዚህ ተቋማት አካሄድ እጅግ አሳሳቢ ነው ትላለች። ዋናው ነገርም አንዳንዶቹ የጋዜጠኝነትንና የአክቲቪዝምን ሚናዎች ማደባለቃቸው እንደሆነ ተናግራለች።
We have witnessed the use of these stories as news items by some of these privately owned influential media houses.
በአንዳንድ የመገናኛ ብዙሃን ድርጅቶች እነዚህ ታሪኮች እንደ ዜና ርዕሶች በጥቅም ላይ ሲውሉ ተመልክተናል። እንደገናም በእነዚህ ድርጅቶች ባለቤቶችና መሪዎች እነዚህ ዘገባዎች ለፖለቲካና ለሌሎች ተግባራት ግብዓት ለግልጋሎት ሲውሉም ታዝበናል። ይህ በተለያዩ ማህበረሰቦቻችን መካከል አስጊ ውጤቶችን በተደጋጋሚ ሲያስከትሉም ተመልክተናል። በየጊዜው እየጨመረ የመጣው ዝንባሌ ደግሞ የተደራጁ የማህበራዊ መገናኛ ዘዴዎች በህዝብ መገናኛ ዘዴዎች ላይ በሚያሳድሩት የተቀናጀ ተጽዕኖ ስር መንበርከካቸው ነው። ይህ የሚፈጸመው የሚበዛው ወይም የሚዘገበው ዜና የእነሱን ፍላጎትና ጥቅም እንዲያንጸባርቅ ለማድረግ ነው። ይህም በእጅጉ ሊያሳስበን የሚገባ ጉዳይ ነው።
በዓለም የፕሬስ ነጻነት የአገሮች ደረጃ አመልካች መሠረት ኢትዮጵያ ያገኘችውን ውጤት በአድናቆት ያወሱት በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ሥራ አስፈጻሚዋ ዶክተር ቬራ ሶንጉዌ ናቸው። እስከ ዛሬ ባለው ታሪክ አንድ አገር የፕሬስ ነጻነቷን አያያዝ በ40 ነጥብ በአንድ ጊዜ ስታሻሽል ኢትዮጵያ አንደኛ ናት ብለዋል። ከ150ኛ በአንድ ጊዜ 110ኛ ሆናለች። ከኢትዮጵያ ከዚህም በላይ እንጠብቃለን ያሉት ሶንጎይ በሚቀጥሉት ዓመታት በመጀመሪያው ተርታ ከሚቀመጡ ሀገሮች አንዷ እንደምትሆን ያላቸውን ተስፋ ገልጸዋል። በሌላ በኩል ግን በአፍሪካም ሆነ በሌሎች ሀገሮች ያለው የጋዜጠኞች ደህንነት በእጅጉ አስጊ እንደሆነ ተናግረው ዓለም ለጋዜጠኞች ደህንነት የተሻለ ጥበቃ እንዲያደርግ ጠይቀዋል።
በሚያሳዝን ሁኔታ አንዳንድ ጋዜጠኞች የአፈና ሰለባዎች ናቸው። ተገድለዋል፣ ታስረዋል፣ ታግተዋል፣ ተይዘዋል፣ ሳንሱርም ተደርገዋል። ማለትም የቅድመ ምርመራ ተካሂዶባቸዋል። በ2018 እና በ2019 መካከል ባለው ዓለም በ88 ጋዜጠኞች በመላው ዓለም ላይ በስራቸው ላይ ያሉ ተገድለዋል። እነዚህም መካከል 4ቱ ከሶማሊያ፣ 3ቱ ከማላዊ ሪፐብሊክ፣ ከማዕከላዊ ሪፐብሊክ 2ቱ ከሊቢያ፣ ከሴራሊዮን 1 ደግሞ ከጋና ናቸው። በተለይ በጋና የተገደለውን ስናስታውሰው ጋዜጠኛው በሙስና ዙሪያ ሲሰራ የነበረ እንዲያውም ሀቁን እየተከታተለ የሚያወጣ በተጨማሪም በእግር ኳስ ዙሪያ በተለይም ደግሞ በፊፋ አካባቢ ባለው ጉዳይና በሌላም በኬንያ በተለይ በማዳበሪያ ዙሪያ የሚፈጸሙ የሙስና ተግባራትን እየተከታተለ ሲያጋልጥ የነበረ ዘጋቢዎች እንደነበር እናያለን። ስለዚህ ጋዜጠኞች ጥበቃ ያስፈልጋቸዋል። ብዙ ጊዜ በስራቸው ላይ ያሉ ለሚገደሉ ጋዜጠኞች ስንነጋገር መንግስት ሊያደርገው ይችላል ብለን እናስባለን። ይሁንና ከፍተኛ ተጽዕኖ ያላቸው የመገናኛ ብዙሃን የማይወዱ ሰዎች አሉና ስለነሱም እንድንነጋገር ያስፈልጋል።
በአዲስ አበባ የሚካሄደው የዓለም የፕሬስ ነጻነት ቀን ነገ በሚከናወኑ ኩነቶች ይጠናቀቃል። ከነዚህም አንዱ የአዲስ አበባ መግለጫ ወይንም አዲስ አበባ ዲክለሬሽን እንደሚሆን ይጠበቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ የመጽሔት ርዕስ ወደ አማራ ክልል ይወስደናል። የአማራ ዲሞክራሲያዊ ፓርቲ ኢዴፓ ስሙን ከመለወጥ ውጪ ክልላዊም ሆነ ተቋማዊ ለውጥ አላመጣም። ዶክተር አምባቸው ስልጣናቸውን ይልቀቁ፣ በአማራ ተወላጆች ላይ እየተፈጸመ ነው ያለው ብሔራዊ ተኮር የሆነ ብሔር ተኮር የሆነ ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ሰልፍ በአማራ ክልል በተለያዩ ከተሞች ዛሬ መካሄዱን ጠቅሳ ዘጋቢያችን አስቴር ምስጋናው ባደረሰችን ዘገባ የአማራ ዲሞክራሲያዊ ፓርቲ ሰልፉን አስመልክቶ ትላንት በድረገጹ ባወጣው መግለጫ ደግሞ በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስት እንዲዳከም የሚሰሩ ኃይሎች ያላቸውን በጋራ እንታገል ማለቱንም አስታውሳለች። አስቴር፣
ዛሬ በባህር ዳር፣ በጎንደር፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦር እና በሌሎች ከተሞች ሰላማዊ ሰልፍ ተካሂዷል።
ችግር ሲፈጠር ቦታ ላይ ይድረስ። በኢትዮጵያ ውስጥ የችግሮች ሁሉ መንስኤ ያለው አማራን ያገለለው ከመንግስት ይለወጥ። በሰሜን ኢትዮጵያ የእውነት አማራ ይሁን።
የሰልፉ ዓላማ ደግሞ በሀገሪቱ በተለያዩ አካባቢዎች ባሉ የአማራ ብሔር ተወላጆች ላይ እየደረሰ ያለውን ብሔር ተኮር ጥቃት ይቁም፣ የክልሉም ሆነ የፌዴራል መንግስት ቸልታ ይብቃ የሚሉና ሌሎች አጀንዳዎችን የያዘ ነው ይላል የሰልፉ አስተባባሪ ወጣት እንዳላማው።
የዛሬው ሰልፍ ዓላማ በሁለት በኩል ያለ ነው ማለት የፌዴራል መንግስቱንም የክልሉንም በመቃወም የወጣ ነው። ነገር ግን በተለይም በዋናነት በአጣዬ፣ በከሚሴ፣ በሸዋ አካባቢ ማለት ነው እንዲሁም በጎንደር ካሁን ቀደም አሁን በቅርቡ ደግሞ በመተከል በተለያየ በቀስት ህጻናትና ሴቶች እያለቁ የክልሉ መንግስት ምንም አይነት ምላሽ ባለመስጠቱ አንድ ይሄን ለመቃወም የወጣንበት ነው። ሁለተኛ ዓላማው ምንድን ነው? የድሮ ብአዴን የሆኑ አዴፓ ስሙን ከቀየር አዴፓ ከሆነ ወዲህ ርዕሰ መስተዳድር ከመቀየር ውጭ ምንም አይነት የክልላዊ መዋቅርም ሆነ ተቋማዊ ለውጥ ሳያመጣ ምንም የሰራው ስራ ባለመኖሩ ልክ ትናንት የህወሓት ገረድ እንደነበረው አሁን ደግሞ ኦህዴድ ተላላኪ ገረድነቱን ስለቀጠለ ያንን ማሳወቅ ነው። ሶስተኛው ዶክተር አምባቸው የክልሉ ፕሬዚዳንት ማለት ነው በአምቦ እንዲሁም በከሚሴ ሂደው የአማራን ህዝብ አስከፍተዋል። ለዛ ይቅርታ እንዲጠይቁ፣ የማይሆኑ ከሆነ ደግሞ ስልጣናቸውን በክብር እንዲያስረክቡ እስከ መጠየቅ ድረስ በግልጽ የጠየቅንበት ነው ማለት ነው። እነዚህን ያካተተ ነው በኋላ ነው።
የዛሬው ሰልፍ ዋና ዓላማው የፌዴራልም ሆነ የክልሉ መንግስት ወገኖቻችን በየቦታው እያለቁ ነው፣ እየሞቱ ነው፣ እየተጨፈጨፉ ነው፣ እየተሳደዱ ነው፣ ግን መፍትሄ አጥቶ መልስ ሊሰጠን አልቻለም። ስለዚህ መልእክታችን እንደርስልን እንፈልጋለን። አሁን መተከል ላይ ብዙ ሰው እያለቀ ነው። ህጻናት፣ ምንም የማያውቁ ህጻናት እየተገደሉ ነው፣ በጦርና በሳንጃ ማለት ነው። ስለዚህ እኛ ፍትህ እንፈልጋለን። ይሄ የመጨረሻ ሰልፋችን ነው። አሁን ላይ ከዚህ በኋላ እኛ መብታችንን የምናስከብረው በወሬም በእንትንም ብቻ አይደለም። እኛ እጅ አለን።
ሰልፉን ለማካሄድ የመንግስትን ፍቃድ አልጠየቅንም። ነገር ግን የመንግስት አካል ተገኝቶ ጥያቄያችንን በጽሁፍ እንዲቀበለን ጥሪ ብናደርግም ማንም አልተገኘም ነው ያለው። በጉዳዩ ዙሪያ ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት የሚመለከተውን አካል በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን ሰልፉን አስመልክቶ ትናንት የአማራ ዲሞክራሲያዊ ፓርቲ አዴፓ በድረገጹ መግለጫ ያወጣ ሲሆን በመግለጫው ያተተውን አማራ የመሰሉ የአማራን ህዝብና አጀንዳዎች የመንጠቅና የማስጣል ድራማዎች ተጠናክረው ቀጥለዋል። በመሆኑም በክልላችን በተለያዩ አካባቢዎች ሰላማዊ ሰልፍና አድማ እንዲካሄድ መንግስትና ድርጅት ተዳክሞ ስርዓት አልበኝነት እንዲሰፍን የሚሰሩ ኃይሎችን በጋራና በተባበረ ክንድ በመታገል ውስጣዊ ጥንካሬያችንን አጎልብተን ችግሮቻችንን ለመፍታት ርብርብ ማድረግ ይኖርብናል ነው ያለው። በሀገሪቱ ብሎም በክልሉ ላይ ስለተፈጠረው አለመረጋጋት የህግ የበላይነትን ለማስከበር ከፌዴራልና ከክልል የፖለቲካ አመራሮችና የጸጥታ ኃይሎች ጋር የምክክር መድረክ ከሁለት ቀናት በፊት በባህር ዳር ከተማ ተካሂዶ ነበር። በውይይቱ የተወሰደውን አቋም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲህ ተናግረው ነበር።
ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው። በየትኛውም ቦታ ዜጎች በዜግነታቸው ተከብረው የሚኖሩባት በብዝሃነት ያጌጠችው ሀገራችን ጎልብታ የምትወጣበት ዜጋን ከነበረበት ከሀገሩ ምድርና ከአካባቢው የሚያፈናቅል የከፋው ወንጀልና ተጠያቂነቱን እንዲታይ የሚያደርግና ሁሉም ባለበት ተረጋግቶ ኋላ ቀርነትንና ህይወቱን የሚያሸንፍበትና የሚለውጥበት ስርዓት ነው እዚህ ሀገር መገንባት ያለበት። የመከላከያ አካላት፣ የፌዴራል ፖሊስ፣ የክልሉ ከፍተኛ አመራር አካላትና የሚመለከተው ሁሉ ተሰባስበን የመከር ነው ተልእኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንዳካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዊ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ ለሀገር የምንከተለው ፍኖተ ካርታ ይህንን የተመለከተ እንደሆነ ለመግለጽ ነው።
በሁሉም ከተሞች የተካሄደው ሰላማዊ ሰልፍ ያለምንም ጸጥታ ችግር መጠናቀቁን የሰልፉ አስተባባሪ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ይህ በዚህ እንዳለ የቤንሻንጉል ጉምዝ ክልል የጸጥታና ደህንነት ኃላፊ አቶ አበራ ባይታ በአማራ ክልል በአዊ ብሔረሰብ ዞን በጃዊ ወረዳ በሚኖሩ የጉምዝ ማህበረሰብ አባላት ላይ የታጠቁ የአማራ ክልል ሰዎች ከፍተኛ ግድያ ፈጽመዋል ሲሉ ከሰዋል። የዚህን ዝርዝር ናኮር መልካ ልኳል።
ጥቃቱን በተመለከተ የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽን ኦፊሻል ፌስቡክ ፔጅ ላይ መግለጫ ወጥተዋል። በአማራ ክልል አዊ ብሔረሰብ ዞን ጃዊ ወረዳ ላይ የሚኖሩ የጉሙዝ ማህበረሰቦች በርካታዎች ናቸው። በአማራ ክልል በታጠቀ ኃይል በርካታ ቁጥራቸው ይንታክል ነው ብሎ መግለጽ እስከሚያስቸግር ድረስ
ምን ያህል ይደርሳል?
በጣም ብዙ ነው።
ምን ያህል?
በጅምላ ነው የተጨፈጨፉት።
ከመቼ ጀምሮ በየትኛው ጊዜ ነው የተደረገው?
የአንድ ቀን ባድ በቅጥፈት ነች። ቀንዋን አጣርቼ ልነግር ይችላሉ። የአንድ ቀን ነች። በጅምላ ቁጥሩን ታክል ነው። በርካታ ማህበረሰብ ነው የተጨፈጨፈው። በጅምላ ነው የተቀበሩት።
ፈጻሚው ማን ነው?
ቋሪዎች።
ከየትኛው ቡድን የመጡ ናቸው?
ከአማራ ክልል ነዋ።
በዚህ ጉዳይ ከአማራ ክልል ጋር ተነጋግረዋል? ምን አይነት ውይይት አደረጉ?
ይህን እስከ ጃዊ ድረስ በ22 መኪና ጭምር ተጭኖ በስንት መከራ በዛ ባለው የምንድን መከላከያ ኃይል ተለምሎ ነው ኃይሉ ራሱ ትላንትና ሶሆዳ ላይ ተመለሰው።
ከአማራ ክልል ከፍተኛ አመራር ጋር የተደረገ ውይይት አለ? ምን ላይ ተደረሰ? ምን ተባለ?
አሁን ያው በስልክ መረጃ መለዋወጥ ካሉት በስተቀር መድረክ ተፈጥሮ በዚህ ጉዳይ ላይ ዝርዝር የተመከረበት እንትን የለም።
ከዚህ ጋር ተያይዞ የጣና በለስ የስኳር ፋብሪካም ላይ ጥቃት ተፈጽሞ ሽንኮራ አገዳ ተክሉ ወድሟል የሚባል ወሬ አለ እውነት ነው?
አዎ መረጃ ትክክል ነው። ሰዎቹ ተመልሱ ከተባሉ በኋላ በመከላከያ ተለምኖ ሌሎች ውይይትም ከተደረገ በኋላ በስሜትና በንዴት ጣና በለስ ስኳር ፕሮጀክት የሆነው የሸንኮራ አገዳ እርሻ ላይ ሚሎ እሳት ለኩሶ ሄደበት ሁኔታም እንዳለ መረጃዎች አሉ።
አሁን ያለው ሁኔታ ምን ይመስላል? በጃዊም ሆነ በእናንተ አካባቢ
አሁን በእኛ በተለይ በዳንጉር እና በማንቡክ አካባቢ በግልገል በለስ ናማንዶ አውራዳዎች አንዳንድ ቦታ ላይ ነበሩ ችግሮች አሁን ኦልሞስት ታሊ ቆሟል። የአማራ ክልል ጃዊም ቢሆን በቂ መከላከያ ኃይል በመግባቱ አካባቢ ላይ ነበረው ግጭት ቆመበት ሁኔታ ነው ያለው። ስለዚህ አሁን አንጻራዊ ሰላምና የህዝብ መድረኮች በየደረጃው እየተካሄዱ ያለበት ሁኔታ ነው ያለው ማለት ነው። በተለይ ፊት የነበረው ችግሩ መነሻ ዳንጉር ወረዳ አይጥካ ቀበሌ የነበረው ችግር ነው። ስንም ተከትሎ የክልሉ መክትረስ መስተዳድር ሳይቀር በየዚህ ቀበሌው ማህበረሰቡ አለበት የሚባለው ጎዳዎች ላይ እሱ ራሱ እየዞረ ሌሎች ከፍተኛ አመራሮችም ህዝቡን እያረጋጉ ባሉበት ሁኔታ ላይ አንደኛ እንደዚህ አይነት የጅምላ የሚመስል ግድያ መፈጸም ፍጹም ኢሰብአዊነትና መወገዝ ያለበት ተግባር ነው። ስለዚህ የአማራ ብሔራዊ ክልላዊ መንግስትም የፌደራል መንግስትም ቢሆን እነዚህ አጥፊዎችን ተከታትሎ ለህግ የማቅረብ ስራ እንዲሰራ እኛም ብርቱ ግፊት የምናደርግ ነው የሚሆነው እኛ ክልል።
አኮር መልካን እናመሰግናለን። አድማጮች በዚህ ጉዳይ ላይ የአማራ ክልላዊ መንግስት የጸጥታ ባለስልጣናት አስተያየታቸውን እንዲሰጡን ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን እናቀርባለን።
የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። የዩናይትድ ስቴትስ ዋና አቃቢ ህግ ዊሊያም ባር ልዩ አቃቢ ህግ ሮበርት ሙለር ያቀረቡትን ዘገባ ይፋ ካደረጉ ወዲህ ትናንትና ለመጀመሪያ ጊዜ ምክር ቤት ፊት ቀርበው ስለ ሰነዱ አያያዛቸው ከዲሞክራቶች ከፍተኛ ነቀፌታ ገጥሟቸዋል። ባር ስለ ሰፊው ዘገባ ያቀረቡትን አገላለጽ የሚቃወም ደብዳቤ ልዩ አቃቤ ህግ ልከው እንደነበረ ከታወቀ በኋላ ዋናው አቃቤ ህግ ባር ማለት ነው ስለ ዘገባው ያቀረቡት ገጽታ ትክክል ነበር በማለት መከራከራቸውን የአሜሪካ ድምጽ ዘጋቢ ማይክል ቦማን ዘግቦልናል። አዳነች ፍሳህዬ ታቀርባለች።
የሙለር ዘገባን በሚመለከት በህዝቡ ላይ የመጀመሪያውን እትምት ያሳደሩት ዋና አቃቤ ህግ ትላንት በህግ መወሰኛ ምክር ቤት ያሉት ዲሞክራቶች ፊት ቀርበዋል። ዋናው አቃቤ ህግ የሙለርን የምርመራ ውጤት ፕሬዚደንት ዶናልድ ትራምፕን በሚጠቅም ዘዴ አስተካክለው አቅርበዋል በሚል ነቅፏቸዋል። የህግ መወሰኛ ምክር ቤት የፍርድ ኮሚቴ አባል ሴኔተር ማዚ ሂሮኖ ያብራራሉ።
You used every advantage of your office to create the impression that the president was cleared of misconduct.
ፕሬዝዳንቱ ከጥፋት ንጹህ መሆናቸው ተረጋግጧል የሚል ስሜት በህዝቡ አእምሮ ለማሳደር ሲሉ በስልጣኖ ሊያገኙት የሚችሉትን ዘዴ ሁሉ ተጠቅመዋል። የዋና አቃቤ ህግ ጽፈት ቤትንና የሀገሪቱ ፍርድ ሚኒስተር ስልጣንን ዶናልድ ትራምፕ ራሳቸውን እንዲያድኑ ለመርዳት ተጠቅመውበታል።
ባር የምርመራ ውጤት የሆነውን የሙለር ዘገባን አሳጥረው ካወጡ በኋላ ፕሬዚዳንት ትራምፕ ራሳቸው የሩሲያ ጣልቃ ገብነትን አስመልክቶ በተካሄደው ምርመራ ሙሉ በሙሉ ንጹህ መሆኔ ተረጋግጧል በማለት ደስታቸውን እንደገለጹ የሚታወስ ነው። ብዙ የተቀነሰበት ዝርዝር ዘገባ ይፋ ከተደረገ በኋላ ግን ትራምፕና በአካባቢያቸው ያሉ ሰራተኞች ከህግ አንጻር አጠራጣሪ ሊባሉ የሚችሉ ብዙ ተግባሮች እንደተፈጸሙ የሚገልጹ ዝርዝር መረጃዎች እንዳሉ ለማወቅ ተችሏል። አቃቤ ህጉ ባር የምርመራውን ውጤት አሳጥረው ካቀረቡ በኋላ የመርማሪ ቡድን ኃላፊ ሙለር የተቃውሞ ደብዳቤ ጽፈውላቸው እንደነበር በያዝነው ሳምንት ሸልኮ ወጥቷል። ሙለር የጻፉት ደብዳቤ አቃቤ ህጉ ሰፊውን ዘገባ አሳጥረው ያቀረቡበት ገጽታ የተሟላ አይደለም፣ በሩሲያ ጣልቃ ገብነት ላይ ስለተደረገው ምርመራ በህዝብ ላይ ውዥንብር ፈጥሯል እንደሚል ተገልጿል። ዲሞክራት የህግ መወሰኛ ምክር ቤት የፍርድ ኮሚቴ አባል ሴኔተር ክሪስ ኩንስ በበኩላቸው
You announced that you had cleared the president 25 days before the public
ህዝቡ የማለርን ዘገባ ራሱ አንብቦ ለመፍረድ ከመቻሉ 25 ቀናት አስቀድመው ፕሬዚደንቱን ከጥፋተኛነት ነጻ ማድረጎን አስተውቀዋል። እርሶ በአራት ገጾች አሳጥረው ያቀረቡት ዘገባ ህዝቡን ግራ አጋብቷል ሲሉ ልዩ መርማሪ ያሳሰቡትም ለዚህ ይመስለኛል።
ባርግን እኔ ያተኮርኩት በሙለር ዘገባ መሰረታዊ ጭብጥ ላይ ነው ብለዋል። በአብዛኛው በትራምፕ ላይ አዎንታዊ ነበር። ከሩሲያ ጋር ተመሳጥረው እንደሆነ ማስረጃ አልተገኘም። ፕሬዚዳንቱ የፍርዱን ሂደት ለማሰናከል ሞክረው ከሆነ በቂ ማስረጃ አልነበረም ይላሉ ባር።
I made the determination that we had to put out some information about the bottom line.
ስለ መሰረታዊ ጭብጡ አንዳንድ መረጃ ለማውጣት ነው የወሰንኩት። ሀገሪቱ በከፍተኛ የስጋት ስሜት ውስጥ ነው የነበረችው። በተለይም ከሩሲያ ጋር የመመሳጠር ጉዳይን አስመልክቶ የባብ ማለር ምርመራ ውጤት መሰረታዊ ጭብጥን ለማወቅ ከፍተኛ ፍላጎት ነው የነበረው።
ባር አያይዘውም ውሎ አድሮ ብዙ ፕሬዝዳንቱን በመልካም የማያነሱ ይዘቶችንም ያቀፈው ሙሉ ዘገባ በማውጣቴ የሙለር ስጋት እንዲረግብ አድርጌያለሁ ብለዋል። ሪፑብሊካውያን በበኩላቸው ዋናው አቃቢ ሕግ ለአራት ዓመታት ያህል በትራምፕ ላይ ሲያንዣብብ የቆየውን የጥርጣሬ ዳመናን የመግፈፍ ግዴታ አለባቸው በማለት ተከራክረውላቸዋል። ሪፑብሊካዊው የፍርድ ኮሚቴ አባል ሴኔተር ማይክ ሊ
Time and time again, the president's political adversaries have exploited the Mueller
የፕሬዝደንቱ ዋነኛ የፖለቲካ ተቀናቃኞች የመለርን የምርመራ ሂደት በተደጋጋሚ ተጠቅመውበታል። በአውሮፓ የዘመን አቆጣጠር በ2016 ዓመተ ምህረት የተካሄደውን ምርጫ ህጋዊነት ለማሳጣት ሲሉ መሰረተ ቢስ ወሬዎችን ለመንዛት ተጠቅመውበታል።
መጀመሪያ ላይ የሙለር ቡድን የባርን የዘገባ አቀራረብን የተቃወመ መሆኑን ባር ክደው እንደነበር ዲሞክራቶቹ ሴኔተሮች ሳይጠቅሷላለፉም። ባር በበኩላቸው ሙለርን በይበልጥ ያሳሰበው ባር አሳጥረው ያወጡትን ሳይሆን ሚዲያ ባጭር በቀረበው ዘገባ ላይ ያለው አያያዝ ነው ሲሉ ነግረውኛል ብለዋል ባር።
የዛሬውን የፕሬስ ቀን የተዛመደ ይመስላል። የሐሰት ዜና አሳሳቢነት አሁን እያየለ ብዙም ችግሮችን እየፈጠረ ነው። ዛሬ ደግሞ በህይወት ያለ አንድ ታዋቂ ሰው ህይወቱ እንዳለፈ ተደርጎ መሰረተ ቢስ የሆነ ዘገባ በፌስቡክ መሰራጨቱን ተከትሎ በርከት ያሉ አድማጮች ወደ ዝግጅት ክፍላችን በስልክ ደውለዋል። ይህንኑ መነሻ በማድረግ ጉዳዩን ተከታትለናል። አዲስ የሙልቀን ዜማ ሲሰማ ሙልቀን የሚወዱ ምናልባትም ዛሬ የሰማነውን እንዲህ አሳዛኝም ከመንገድ የወጣም የሐሰት ዜና ሲሰሙ ብዙዎች እንደሚረበሹ ገምታለሁ። ሙልቀን ግን አለ።
እውነተኛውን ዜና ከሱ እስከምንሰማ ድረስ ሙዚቃውን ሲያደምጡ አድማጮቻችን እንደዚህ በመሆኑ ነው ዛሬ ያጫወቱት ሊሉ ሁሉ ይችላሉ። ግን እውነታው ይኸው ሙልቀን ጋር አለ።
እንደምን አለህ ሙልቀን?
ሰላም ለእናንተ ይሁን። ደህና ነኝ።
ደህና ሰነበትክ?
ለዛን ብቻለሁ።
ብዙ ስልክ ስትመልስ እንዳመሸህ እንዳደርክ ገምታለሁ።
አዎ ልክ ነው።
ምንድነው እንዲህ አይነት ነገር እንደው ከዚህ ቀደም ሆኗል እኮ ተደጋግመ አይደለም?
ተደጋግመ። እንግዲህ እኔም ማቀው ነገር የለም በሚዲያው መስመር ላይ እናንተና ቻላችሁና ፌስቡክም ቢሆን ዩቲዩብም ባልሆን አላየው። አንዳንድ ጊዜ ሳትብ እየከገባው እንኳን ውሸት ብቻ ስልምም ሰባ ወጣል። እኔ ምን እንደምለው አላቅም። በምንም እንደሚገኙ አላቃቸው ሶስቱ። ማን እንደዚህ እንደሚያደርገው አይዲያውም የለኝም። ይሄ ከማንኛችንም ውስጥ ኮንትሮል ማድረግ አልቻልንም።
አዎ እንኳን ለሰም መንግስትም አልቻላቸው ለነገሩ።
የሐሰት ዜና በብዛት የሚናፈስበት ሰዎች ከአንዱ ጥግ ሆነው የፈለጉትን በፈለጉ ሰዓት የሚሉበት ሁኔታ ሰዎች መረጃ በመለዋወጥ በሚረዳዱበት ጥሩ ነገር በማምጣት ፋንታ እንዲህ ያለም የሐሰት ዜና ያውም የክፋት ዜና ይተላለፋል። ነገር ግን አንተ በጤናማ ሁኔታ እንዳለህ ነው ያወቅነው። እስኪ ንገረን ስላለህበት።
እኔ በእውነት ከበፊቱ እንደውም አሁን ጤንነቴ እየተሻሻለ የመጣበት ጊዜ ነው።
ጥሩ
የሚገርም እኔ እንደው ለምን እኔ ላይ ደግሞ ይሞታል ብሎ እንደሚያማርቱ አላውቅም።
እንግዲህ መቼም በዚሁ ይለፍ የሚያሰኝ ነው። በተለይ እንደዚህ ማውራት ወይም መሟራት ይባላል ተገቢም አይደለም። በእውነቱ ምን አይነት አመሮ እንዳላቸው አላቅም። እንዲያረጉ ሰዎች በብዙ ሰው ላይ እንዲያረጋሉ እንደም እንዳልነው ባንተ ላይም ተደጋግሞ ሆኗል በዚህ ቀደም።
እኔ ምን እንደምለው አላቅም፣ ግን የወጣቱ ክፍል ላይ በተለይ ይሄ ዩቲዩብ እና ፌስቡክ አጥፍቶታል ህዝባችን። እንደዛ ነው የማይሆን።
አድማጮች፣ አፋጣኝ መልስ ለመስጠት ያህል ነው በቀንጨብ አድርገን ለምሽቱ ያሰማነው። ሰፋ ያለው ቃለ ምልልሳችን በእሁዱ የራዲዮ መጽሔት ይቀርባል። በነበሩት ዜናዎች አሳዛኝ ዘገባዎች መበራከትም ዜማውን አላጫወትንም፣ ውይይታችን ውስጥ ግን እንጠቅሳለን። በዚህ ጉዳይ መሆኑን እንድትረዱ ገልጸን አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት እናልፋለን።
ዓለም አቀፍ የፕሬስ ነጻነት ቀን እንደ አውሮፓውያን አቆጣጠር በየዓመቱ ግንቦት 3 በኢትዮጵያ ሚያዝያ 25 ቀን ይከበራል። በተለያዩ የዓለም ክፍሎች ጋዜጠኞችን በየጊዜው የሚያጋጥማቸው እውነታ ግን በሰቆቃ የተሞላ ነው። አንድ ዓለም አቀፍ የጋዜጠኞች መብት አስከባሪ ቡድን አዲስ ባወጣው ሪፖርቱ አሁን የያዝነው የአውሮፓውያኑ 2019 ዓ.ም የፕሬስ ነጻነት ያሽቆለቆለበት ዘመን መሆኑን አመልክቷል። ይሁንና የፕሬስ ነጻነት ስለምንድን ነው አሳሳቢ የሚሆነው? የቪኦኤው ጄሱስ ማን ኦኒ ከግሬታ ቫን ሶስትረን ጋር ተከታዩን አዘጋጅተዋል። አዲሱ አበባ ያቀርበዋል።
አምባገነኖች ሚዲያውን ለማፈን ባላቸው ቁርጠኛነት በዓለም ዙሪያ ያሉ ጋዜጠኞች የጥቃት ኢላማ እየሆኑ ነው። ድንበር የለሽ ጋዜጠኞች ቡድን ይፋ ያደረገው አዲስ ዘገባ እንደጠቆመው የፕሬስ ነጻነት በዓለም ዙሪያና በአሜሪካም እየተዳከመ ነው። ይሄ የነጻው ፕሬስ መመናመን በዲሞክራሲ ዋልታ ላይ የተነጣጠረ ጥቃት መሆኑን አንዳንዶች ይስማሙበታል። ሮበርት ማሆኒ ለጋዜጠኞች መብት መጠበቅ የቆመው ማለትም ኮሚቲ ቱ ፕሮቴክት ጀርናሊስት ምክትል ዲሬክተር ናቸው።
መንግስታትን ተጠያቂ በማድረግና ግልጽነትን በማቅረቡ ረገድ በእውነቱ ግንባር ቀደሞቹ ጋዜጠኞች ናቸው። የህዝቦች ነጻነት ምን ሁኔታ ላይ እንደሚገኝ፣ የቀረጥ ገንዘባቸው ምን ላይ እንደዋለ፣ እናም ያለ ጋዜጠኞች መንግስታት የህዝቦችን መብት ሊገድቡ ሁሉ ይችላሉ ማለት ነው።
የፕሬስ ነጻነትን በመገደብ ረገድ ሰሜን ኮሪያና ቻይና ተጠቅሰዋል። ይሁንና ግን ይላሉ ጋዜጠኞች፣ የዩናይትድ ስቴትስ ህገ መንግስት ለፕሬስ ነጻነት ጥብቅና መቆሙ አያጠያይቅም። የአሜሪካ ድምጽ ራዲዮ ዲሬክተር አማንዳ ቤኔት
That's the difference between us and a lot of the other countries, which is the rule of law. The rule of law exists, and it's by and large.
በእኛና በሌሎች ሀገሮች መካከል ያለው ልዩነትም ይሄው ነው። የህግ የበላይነት በከፍተኛ ደረጃ ይከበራል። ያም ነው የሚለየን። ለምሳሌ ቪኦኤ በአሜሪካ ፌዴራል መንግስት ወጪ የሚደገፍ ቢሆንም ልዩ የሚያደርገን ያሰራር ህግ አለ። እናም በርግጥም ነጻ ድምጽ ነን።
ፊሊፒንስ ውስጥ ፕሬዝዳንት ሮድሪጎዝ ዱቴርቴ በፕሬሱ ላይ የሚያደርጉት አፈና በመቀጠሉ በአንድ ወቅት እስያ ውስጥ ታዋቂና ተደናቂ የነበረውን የዚያችን አገር የፕሬስ ነጻነት ዛሬ ለአደጋ አጋልጦት ይገኛል። የፕሬዝዳንት ዱቴርቴ የጥቃት ኢላማ ያነጣጠረው ደግሞ ራፐር በተሰኘው የሚዲያ ተቋም ላይ ነው። የራፐር ዳት ካም ዋና ስራ አስፈጻሚና ዲሬክተር ማሪያ ሪሳ
If you look in the last 14 months, the Philippine government has filed 11 cases against us. In 2 months,
ያለፉትን 14 ወራት ብንመለከት የፊሊፒንስ መንግስት በዩናይትድ ስቴትስ ላይ 11 ክሶችን መስርቷል። በሁለት ወራት ውስጥ ደግሞ 8 ጊዜ የዋስ መብት ለመጠየቅ ተገድጃለሁ። በአምስት ሳምንት ውስጥ 2 ታስሬያለሁ። ይሄ እንግዲህ መረን የለቀቀ የነጻነት ገፈፋ ነው።
በዚህ በሚያዝያ ወር የማያንማር ዋናው ፍርድ ቤት የ2017ቱን የሮሄንጂያ ሙስሊሞች ግድያ ይመረመሩ የነበሩ የሁለት የሮይተርስ ዜና አውታር ጋዜጠኞችን የ7 ዓመት የእስራት ብይን አጽንቷል። የሮይተርስ ዜና ዋና አዘጋጅ ስቴፈን አድለር
The case was clearly a setup. It was clear in every aspect. One of the police witnesses
ነገሩ በተንኮል የተሸረበ ሸፍጥ ለመሆኑ በማንኛውም ሁኔታ ግልጽ ነው። አንዱ የፖሊስ ምስክር ለምሳሌ የስር ማዘዣ እንደነበረው ሆኖም ወረቀቱን እንዳቃጠለው ይናገራል። ሌላው ደግሞ ምን መናገር እንዳለበት እንዲያስታውስ እጁ ላይ ጽፎ ይመጣል። ሶስተኛው ጋዜጠኞቹን በምን ዘዴ በሐሰት ወንጀል እንደሚቻል መመሪያ መቀበላቸውን ይናገራል። በዚህ ግድያ ዙሪያ በመዘገባቸው እንደታሰሩም ምንም ጥያቄ የለውም።
ይሄ ሁሉ ሆኖ ታዲያ ኖርዌይ ከፍተኛውን ደረጃ መያዟ ተዘግቧል።
አዲስ እናመሰግናለን አድማጮች። ተከታዩም የአመቱን የፕሬስ ቀን የፕሬስ ሳምንት የሚለው የተሻለ ሳይሆን አይቀርም የተዛመደ ቅንብር ነው። ወደ አዲስ አበባም ይወስደናል። ያለም የፕሬስ ነጻነት ቀንን ምክንያት በማድረግ በነገው ዕለት በአዲስ አበባ የቲያትርና ባህል አዳራሽ ሳንሱር የባህል ትግልና ነጻነት የተሰኘ ውይይት እንዲሁም የኪነ ጥበብ ድግስ ተሰናድቷል ይለናል። በሰላም ኢትዮጵያ የተሰናዳውን ይህን መድረክ ተመልካቾች በነጻ እንዲታደሙበት እንደታቀደ በጋዜጠኝነቱና በኪነ ጥበቡ ዓለም የታወቁ ሰዎችም እንደሚሳተፉበት አስተባባሪዎቹ ለአሜሪካ ድምፅ ራዲዮ ተናግረዋል። ስለዚህ ዝግጅት ዓላማ ይዘት ይነግረን ዘንድ የዝግጅቱን አስተባባሪ ረዳት ፕሮፌሰር ስራፊል ወንድሙን ባልደረባችን ሀብታሙ ስዩም አነጋግሮታል። የሀብታሙ የመጀመሪያ ጥያቄ ዝግጅቱ ምን ዓላማ እንደሰነቀ መጠየቅ ነበር። ረዳት ፕሮፌሰር ስራፊል ይመልሳል።
የዚህ በቅርቡ የሚከበረው ወይም ደግሞ አሁን እየተከበረ ያለውን ከሜይ አንድ እስከ ሜይ ሶስት ማለት ነው የዩኔስኮ የዓለም የፕሬስ ነጻነት ቀን ወይም ደግሞ በአማርኛ ጥሩ ነው የመናገር ነጻነት ቀን ስለሚሆን ለጋዜጣና ለኤሌክትሮኒክ ሚዲያ ወይም የሶሻል ሚዲያ ብቻ ሳይሆን ለሌሎችም ለክሬቲቪቲ የፈጠራ መብት ምሁራዊ ነጻነት የምንላቸውን ጭምር ከመናገር ጋር ስለሚያቅፍ እሱን ይዘን ብዙ ጊዜ ፕሬስ ላይ ብዙ አፈናዎች ተካሂደዋል፣ ብዙ ትግሎች ተካሂደዋል። ግን ደግሞ የባህል ትግል የፕሬስ ብቻ አይደለም። ፕሬሱንም ይዞ አጠቃላይ በባህሉ ዙሪያ ምን ሲካሄድ ነበረ፣ ትግሎች በስንጥቆች ውስጥ ብዙ ተካሂደዋል፣ ስንጥቆችን ለመፍጠርም ብዙ ተካሂደዋል፣ አበሳዎች፣ ጭንቅና ጥቦች ነበሩ ባለፉት ዓመታት። ስለዚህ እነሱን ደግሞ ማመስገን እንደገና ደግሞ ነጻነትን ውስጥ በዚህ የሽግግር በሚመስል ሰዓት ላይ ነጻነትን እንዴት ነው መተለም ያለብን በሚል ዙሪያ መነጋገር አለብን፣ ይህን የዓለም የመናገር ነጻነት ቀንን አስመልክተን በሚል ከሰላም ኢትዮጵያ ጋር በመሆን የተሰናዳ ዝግጅት።
በዝግጅቱ ላይ እነማን ይሳተፋሉ? ተመልካቹ፣ ታዳሚው ምን አይነት ቁም ነገር ይዞ እንዲመለስ ነው የምትፈልጉት?
ዝግጅቱ ሁለት አንጓዎች አሉት። የመጀመሪያው ውይይት። በውይይቱ ውስጥ ጋዜጠኛ ተመስገን ደሳለኝ እንዲሁም ገጣሚና ተዋናይ አበባው መላኩ በተለይ የፖኤቲክ ጃዝ የሚባለውን ዝግጅት ብዙ ጊዜ በመንግስት ቁጥጥር ስር ያሉ የባህል ተቋማት በአፈና ውስጥ በነበሩበት ጊዜ ምንም እንኳን እዛም ሰፈር የውስጥ ለውስጥ ትግሎች ቢካሄዱም ተለዋጭ ወይም ደግሞ ኦልተርኔቲቭ ቦታዎችን ስፔሶች በመፍጠር ትልቅ ሚና የተጫወተው ፖለቲክ ጃዝ። ያንን በተመለከተ ምን አይነት ትግል ነበር፣ አሁንስ ነጻ የሚመስለውን ነገር ወይም ደግሞ ነጻነትን እንዴት ታየዋለህ በሚል ተመስገን ደሳለኝ እንደሚናገር ሁሉ አበባው መላኩ የሚናገር በዚህ በፖለቲክ ጃዝ ውስጥ ደግሞ ሰፊ ድርሻ የነበረው ተመልካቹ። ስለዚህ መድረኩ ላይ ብቻ ሳይሆን ትግሉ የተካሄደው ከተመልካቹ ጋር ስለሆነ ያንን ደግሞ ያለማሳለፍ ታዳሚ የሆኑት ዶክተር ተዋበች ቢሻው እሳቸው ከተመልካች አንጻር ይናገራሉ። ልጃቸው ታዋቂ ሙዚቀኛ ጆርጋ መስፍን ነጻ አውጪ ባንድ በሚለው በዚህ የፖለቲክ ጃዝ ስራ ውስጥ ለረዥም ጊዜ ተሳትፏል። ስለዚህ እሱን አስመልክተው ሌላኛዋም ድምፃዊት ልጃቸው ሙሉት መስፍን የዛ ታዳሚ ነች፣ አጋዥ ነች እና እንደዚህ አድርገው እሳቸው ይናገራሉ። ሌላው የፊልም ሴንሰርሽፕን በተመለከተ በነገራችን ላይ ሌሎቹ በውስጥ ለውስጥ ነበር አፈና በብዛት የሚካሄድባቸው፣ ፊልም ግን በቀጥታ የአዲስ አበባ ባህል ቢሮ በሴንሰርሺፕ ቁጥጥር ስር ያደረገው ነበር እና ብዙ ጊዜኛ ሚዲያ ላይ ልንሞግት ብንሞክርም በሀገሪቱ አጠቃላይ ስርዓት የተነሳ አልተቻለም ነበር። ስለዚህ ያንን መልክቶ አቶ ቤዛነህ ከፋ ለሚባሉ የህግ ሰው የፊልም ፖሊሲ በማርቀቅ ሂደት ውስጥ የተሳተፉ እሳቸው ስለዚያ ይናገራሉ። ከዛ ደግሞ ስሜና ሀያሌው የሚባል ዶክተር ብጩ ነው። በኬፕታውን ዩኒቨርሲቲ ነው የተማረ ያለው። በጣም ብሩህና በሂስ የተሞላ ሰው ነው። እሱ ነጻነትን እንዴት ነው የምንተለመው በሚል ዙሪያ ይናገራል። እና እነዚህ የመጀመሪያው የውይይቱ አካል ሆኖ የሚመጡ ናቸው። ሁለተኛው አንዷ ደግሞ ከምሽቱ 11:30 እስከ ምሽቱ 2:30 በኢትዮጵያ አቆጣጠር የሚቀርበው ትርኢቶች የሚቀርቡበት ዝግጅት ነው። ፖኤቲክ ጃዝ ወጣትና በጣም ብሩህ ገጣሚዎች ይቀርባሉ፣ በጃዝ ታጅበው በነጻ አውጪ ባንድ ማለት ነው። ከዛ ባሻገር ሮቤል ተመስገን የሚባል በዓለም አቀፍ ደረጃ እጅግ እውቅና ያለው ሰዓሊና ፐርፎርማንስ አርቲስትም ጭምር ነው። እሱ ደግሞ የሚገርም ስራዎች አሉት። ከዛሬ 5-6 ዓመታት ጀምሮ የጋዜጦችን ሁኔታ በሚገርም የኪነ ጥበብ ስራ አድርጎ የሰራው ስራ አለ እና እሱን ያቀርባል በኤግዚቢሽን መልክ። እንዲሁም ደግሞ የተወሰኑትን በማንበብ ይፈውናቸዋል በሙዚቃ ታጅቡ። ከዛ እያዩ ፈንገዝ አዲስ አጀንዳ የሚል የዚህም ዘመን ደግሞ የሚፈጭ ስራ እያቀናጀ ነው። ግሩም በነበ በነገ ሁለት አዲስ ስራውን የ20-25 ደቂቃ የሚሆን ለተመልካች ያቀርባል። ስለዚህ እነዚህ ናቸው የምሽቱ ዝግጅቶች ማለት ነው።
አንድ የመጨረሻ ጥያቄ ልጨምር። ፕሬሱ እንግዲህ ዜናን እውነታን ለህዝብ በማዳረስ ላይ የተመሰረተ መስክ ነው። ኪነ ጥበብ ደግሞ የራሱ የፈጠራ አድማስ ያለው በምናብ ውስጥም የሚቆይ አይነት ዘርፍ ነው። ሁለቱን በአንድ መድረክ ለማምጣት ወይንም ስለ ሁለቱ በአንድ መድረክ ላይ ለማውራት ምን ያክል መግባቢያ ቦታ መግባቢያ ስፍራ አገኛችሁለት?
በጣም ጥሩ ጥያቄ ነው። በቅርቡ ብዙ በሚዲያዎች ላይ ውይይቶች እየተካሄዱ ነው። እኔ የተሳተፍኩባቸው ብዙ አሉ። እውነቱን ለመናገር የበለጠ በጥልቀት ማሰብ ያለብን ጋዜጠኝነትን በትምህርት ቤት ደረጃና በንድፈ ሀሳብ ደረጃ በድጋሚ ማሰብ መቻላል። ፈጠራና ጋዜጠኝነት ቀጭን በሆነ መስመር ላይ የሚጓዙ መሆናቸውን ድጋሚ ማሰብ፣ እውነታን እንዳለ የሚዘግብ ኒውትራል ከጥግ ሆኖ ነው ጋዜጠኝነት የሚዘግበው የሚለው አስተሳሰብ በእጅጉ በክሪቲካል ስተዲስ በተለይ በካልቸራል ስተዲስ እየተጠየቀ ያለ አስተሳሰብ ነው። ምን ለማለት ነው ግን የውክልና ጥያቄ አንዱ በመሰለው መልኩ ወደ ሚዲያው ስለሚያመጣው ሳናውቀው ፊክሽን ውስጥ እንገባለን። ምክንያቱም እያንዳንዱ የሚዲያ ተቋም ከአንዳች አይዲዮሎጂ ሊያመልጥ አይችልም። ስለዚህ አይዲዮሎጂን የማንሸሸው ከሆነ ጋዜጠኝነትን በምን መልኩ ነው ደግሞ ማሰብ ያለብን ብለን መነጋገር ያለብን ምስል ግን በነገ ዕለት የሚያገናኘን አንድ ክር ግን የመናገር የማሰብ የመፍጠር ነፃነት ጉዳይ ነው። ሁላችንም አንድ ላይ የሚያመጣ
ረዳት ፕሮፌሰር ስራፌር ወንድሙን ነበር ያዳመጣችሁት። በነገ ዕለት የሚካሄደውን ሳንሱር የባህል ትግልና ነጻነት የተሰኘው ዝግጅት በተመለከተ ነው ማብራሪያ የተሰጠው። ዝግጅቱ ከቀኑ 8:30 እንደሚጀምርም አክሎ ገልጦልናል። ለሁሉም እናመሰግናለን።
አሁን የምሽቱ የመጨረሻ ቅንብር ላይ ደርሰናል። የተፈጥሮ አካባቢ፣ አዘጋጅና አቅራቢ ሶሎሞን አባተ።
በየስንት ቀኑ ነው የምታገኙት?
በየአራት ቀኑ በየአምስት ቀኑ ሊመጣ ይችላል። ጭራችሁንም አይወጣም ወደ ላይ ወደ ዳገቱ ታች ነው። አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው ወንዙ ዳር ያለ። ሌላ ወደ ላይ ያለው እየገዛ ነው የሚጠቀሙ።
ፈረቃው ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው።
ሬዝት አካባቢ ነው ዋጥረት ያለ
የለም።
ያንቺ
አሁን የለም ብሎ ነው ብሎ ነው።
ድሬዳዋን፣ ፓሪስንና ለንደንን እንቃኛለን። በቅድሚያ ወደ ድሬዳዋው ፕሮጀክት እንዝለቅ። በ9 ሚሊዮን ብር ወጪ የተገነባው የድሬዳዋ ውሃ ፕሮጀክት ዛሬ ተመርቋል። ፕሮጀክቱ የከተማይቱን የውሃ አቅርቦት ከ45% ወደ 90% እንደሚያሳድግ ተገልጿል። የውሃና መስኖ ሚኒስቴር ከተማይቱን ወደፊትም በሌሎችም ዘርፎች መደገፉን እንደሚቀጥል በምረቃው ሥነ ሥርዓት ላይ የተገኙት ሚኒስትሩ ስለሺ በቀለ ተናግረዋል። አዲስ ቸኮል እዚያው ነበር።
ለበርካታ አመታት ከድሬዳዋ መልካም አስተዳደር ቁልፍ ችግር ሆኖ የዘለቀውን የንጹህ መጠጥ ውሃ አቅርቦት ጥያቄ ይፈታል የተባለ ፕሮጀክት ዛሬ በድሬዳዋ ቦረንዳጀን ተመርቋል። ፕሮጀክቱ በዓለም ባንክ 18 ሚሊዮን ዶላር ብድር፣ 4.2 ሚሊዮን ዶላር እርዳታ እንዲሁም በድሬዳዋ 375 ሚሊዮን ብር በጀት በአጠቃላይ 900 ሚሊዮን ብር ወጪ እንደሆነበት በመድረኩ ተገልጿል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ በተለይ ለቪኦኤ ስለ ፕሮጀክቱ እንዲህ ይላሉ።
አዲስ አበባ ካሉት ውጭ በተለይም በሀገር ደረጃ ትልቁ የውሃ ፕሮጀክት ነው። 14 የውሃ ጉድጓዶች፣ 500 እስከ 9000 ሜትር ኪዩ መያዝ አቅም ያላቸው ትላልቅ የውሃ ብርካዎች እና አራት ትላልቅ የመክፊያ ጣቢያዎች ወይ ደግሞ ፓምፒንግ ስቴሽን ብለን የምንጠራቸው ትላልቅ ጄኔሬተሮች እንዲሁም ደግሞ ራሱን የቻለ ትልቅ ለፕሮጀክቱ የሚያስፈልግ መብራት የተዘረጋበት እና 92 ኪሎ ሜትር በላይ የመስመር ዝርጋታ የተዘረጋበት ነው። በጣም ሰፊ ፕሮጀክት ነው። ፕሮጀክቱ አጠቃላይ ሁለት የውሃ ክልሎች አሉት። አንዱ ቶሜ ብለን የምንጠራው ነው። አምስት ጉድጓድና አንድ የመክፊያ ጣቢያ እንዲሁም ደግሞ አንድ ባለ 4 ሚሊዮን ሊትር መያዝ የሚችል የማሰራጫ ብርካ አለው። ይሄ ፕሮጀክት ከነሐሴ 30 ጀምሮ ወደ አገልግሎት የገባበትና 2011 አዲስ ዓመት ለህብረተሰቡ በዛ አካባቢ ላለው ሙሉ በሙሉ የውሃ አገልግሎት ያገኘበት ሁኔታ ነው ያለው እና ቀሪው ደግሞ 9 ጉድጓዶችና አጠቃላይ 3 የመክፊያ ጣቢያ እንዲሁም ደግሞ ቀሪዎቹ ወደ 8 የሚሆኑ ብርካዎች የመያዝ አቅማቸው ይለያያል። ትልቁ 4 ሚሊዮን ሊትር፣ ትንሹ ደግሞ 500 ሺህ ሊትር የመያዝ አቅም ያላቸው ነው። ይህም ፕሮጀክት ቢሆን በተለያየ ደረጃ ነው ወደ አገልግሎት ያስገባ ነው።
በምረቃው ላይ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባ ማህዲ ጊሬ ድሬዳዋን የንጹህ መጠጥ ውሃ ሽፋን ከ45% ወደ 90% እንደሚያሳድገው ገልጸዋል። አቶ መሀዲ አክለውም ቀሪውን ያስተዳደሩን የውሃ ፍላጎት ለማሟላት ተጨማሪ 600 ሚሊዮን ብር እንደሚያስፈልግ ገልጸው ለዚህም የፌዴራል መንግስትን ድጋፍ ጠይቀዋል።
ይህ ፕሮጀክት በተጀመረበት ወቅት በነበረው የበጀት እጥረት ምክንያት የከተማችን አንድ ቀበሌ የሆነው የመልካ ጅብዶ አካባቢ የተቀነሰ ከመሆኑም ባሻገር በአሁኑ ወቅት በ10 ሺዎች ለሚቆጠሩ ዜጎች የስራ እድል እንደሚፈጥር ለሚጠበቀው የኢንዱስትሪ ፓርክ አካባቢ ተገንብቶ በቅርቡ ስራ እንደሚጀመር ይጠበቃል። በመሆኑም በቀጣይ በአካባቢው የተሟላ የውሃ አቅርቦት እንዲኖር ለማድረግ ለያዝነው እቅድ የውሃ መስኖ ኢነርጂ ሚኒስቴር፣ የገንዘብ ሚኒስቴር፣ የዓለም ባንክ ለዚህ ፕሮጀክት እውን መሆን ከጎናችን እንደምትሆኑ ሁሉ ድጋፋችሁ እንዳይለየን በዚህ አጋጣሚ አደራ ለማለት እፈልጋለሁ። በተጨማሪም እንደሚታወቀው በከተማችን የውሃ አቅርቦትና ስርጭት ላይ ትልቅ ተግዳሮት የሆነው የቧንቧ በካልሲየም ባይካርቦኔት ወይም በተለምዶ ጨው የመድፈን ችግር ነው። ለዚህ ችግር መፍትሄ የሚሰጥ ጥናት የተሰራ ቢሆንም ጥናቱን ተግባራዊ ለማድረግ የሚያስፈልገው በጀት ከአስተዳደሩ አቅም በላይ በመሆኑ ለዚህ ድጋፋችሁ እንዳይለየን ለመጠየቅ እወዳለሁ።
የፌዴራል ውሃ ማዕድንና ኤነርጂ ሚኒስትር ዶክተር ስለሺ በቀለ በበኩላቸው ተቋማቸው የድሬዳዋን የመጠጥ ውሃ ብቻ ሳይሆን የፍሳሽ አወጋገድ ችግር ላይም ድጋፍ እንደሚያደርግ ነው ያስታወቁት።
የከተማዋ አዲስ መስፋፋት ምክንያት የሚያስፈልጉ ማስፋፊያዎችን መስተዳደሩ ትኩረት በመስጠት ቅድም ክቡር ምክትል ከንቲባውና የውሃ አገልግሎት ኃላፊ እንደገለጹት ማስፋፊያ ስራዎች እንዲሰሩ ከወዲሁ ለማሳሰብ እወዳለሁ። ሚኒስቴር መስሪያ ቤቱም ከዚህ ስራ ጋር ከጎናችሁ እንደሚሆን ለመግለጽ እወዳለሁ። በዚህ አጋጣሚ በፌዴራል ደረጃ የተቀናጀ የከተማዎች ሳኒቴሽን ስርዓት ለመዘርጋት ከተመረጡ 23 ከተሞች መካከል የድሬዳዋ ከተማ አንዷ በመሆኗ እንኳን ደስ ያላችሁ እያልኩኝ ይህንን የፍሳሽ አወጋገድ ፕሮጀክት ከግቡ ለማድረስ የከተማ መስተዳደርና ህብረተሰቡ ከወሰን ማስከበር ጋር ያሉትን ችግሮች በጊዜው መቅረፍና ተገቢውን ድጋፍ በማድረግ ፕሮጀክቱ በተያዘለት ጊዜ ምጣኔ እንዲጠናቀቅ እንዲያደርግ በዚህ አጋጣሚ ጥሪን ለማስተላለፍ እወዳለሁ።
የድሬዳዋ የመጠጥ ውሃ አቅርቦት ችግር የሞቃታማዋን ከተማ ነዋሪዎች ለአመታት ሲያማርር የቆየ ነው። የአሜሪካ ድምጽ ሬዲዮም ተደጋጋሚ ሽፋኖችን ሲሰጥ ቆይቷል። የገንደ ቆሬ ካባ ሰፈር ነዋሪ የሆኑት አቶ አክሊሉ ተፈራ እንዲህ ይላሉ።
በየስንት ቀኑ ነው የምታገኙት?
በየአራት ቀኑ በየአምስት ቀኑ ሊመጣ ይችላል። ጭራችሁንም አይወጣም ወደ ላይ ወደዳገጭ ታች ነው። አንድ ሰው ነው የሚያስቀዳው። በቃ መሸጥ መለወጥ እዛ የአንድ ሰው ብቻ ነው። ወንዙ ዳር ያለው ሌላ ወደ ላይ ያለው እየገዛ ነው የሚጠቀመው።
ከዚህ ባሻገር ሌሊት ሌሊት ብቻ ውሃ የሚመጣባቸው መኖራቸውንና ውሃውም የጥራት ችግር እንዳለበት፣ ክሎሪንም በአግባቡ እንደማይጨመርበት ቅሬታ ይቀርባል። የድሬዳዋ ዋና ፍሳሽ ባለስልጣን ኃላፊ አቶ መሐመድ ሙሴ ስለሚቀርበው ቅሬታ እንዲህ ይላሉ።
ተፈረቃው ከቀበሌ 04 እና 03 ውጭ ሌላ ቦታ ላይ ውሃ አለ ብለን ነው የምናስበው። ከጥራት ጋር ተያይዞ ሁለት ነገር ነው ያለው ድሬዳዋ። አንዱ ሃርድነስ ብለን የምንጠራው የካልሲየም ባይካርቦኔት ነው። መስመሮቹ በጨው የመዘጋት ማለት ነው። ሁለተኛው ውሃ አንዳንዴ ከለሩ ቀይ የመሆን ነው። ቶሜ ላይ ሄደ እንደሆነ እዛ ለማጣሪያ የሰራ ነው አለ። ዞሮ ዞሮ አሁንም ቢሆን ውሃው አንዴ ሁለት ቀን ሳይመጣ ሲቀር መስመሩ ጋር በተለይም አይረን በተወሰነ መልኩ የድሬዳዋ ውሃ ስላለው ቀይ ሆኖ የመምጣትና የተወሰነ ውሃውም ሲቆይ ሽታ የማምጣት ነገር አለው። ይሄ ከአይረን ጋር የሚያያዝ ነው። የተለየ የጥራት ችግር አይደለም። ዞሮ ዞሮ እነኛ ነገሮች ለአይን አንዳንዴ ቀይ ሆኖ ሊያስጠላ ይችላል። የመጀመሪያ አንድና ሁለት ባልዲ እንደዛ ይሆናል ብዙ ጊዜና እሱን ከጤና ጋር ተያይዞ ችግር ባይኖረው ማለት ነው። የክሎሪኑ ከአሁን በፊት በእጅ ነበር ሲሞላ የነበረው። አሁን በዚህ ፕሮጀክት ሙሉ ወደ ስራ ስናስገባ አውቶማቲክ ነው። እያንዳንዱ ከውሃ ጣቢያ የሚወጣውን ራሱ ሴንስ እያደረገ እየጨመረ የሚሄድበት ሁኔታ ነው ያለው እና ያንንም ችግር የምንወጣበት ሁኔታ ነው ያለው። ግን በየጊዜው በቤት ደረጃ በሪዘርቫየር ውሃ ቦታዎች ላይ ቴስት እየተወሰደ ስራዎቹ እየተሰሩ ነው እና እነኚህ ነገሮች በህብረተሰቡ የሚነሱ ናቸው። ቅድም በጠቀስኩት መንገድ ከአገልግሎት አሰራር ጋር ብያያዝ ከውሃ ጥራትም አጠቃላይ ያሉትን ነገሮች በየጊዜው እያየን በማስተካከል ላይ እንሰራለን። ባለፉት አመታት በዋናነት ውሃ ለህብረተሰቡ ማቅረብ ላይ ነው በጣም ትኩረታችን የነበረው። አሁን ግን ያን ውሃ ማቆየትና አገልግሎት አሰጣቱን ደግሞ ማሻሻል ላይ በተለየ መልኩ ትኩረት እንሰጣለን።
አቶ መሐመድ እስከ ዛሬዋ ቀን ድረስ የውሃ ችግሩ ያልተቀረፈባቸው ከዚራና ገንደቆሬ እንደሆኑ ገልጸው እነሱም መስመራቸው ላይ ፍተሻ ተደርጎ በአንድ ሳምንት ውስጥ የፈረቃ ስርጭቱ ሙሉ በሙሉ እንደሚቀረፍ ገልጸዋል። ከዚህ በፊት የከፋ የውሃ እጥረት ካለባቸው ሰፈሮች አንዱ የሆነው የለጋሬ ነዋሪ የሆኑት ወይዘሮ ኑሪያ ሰኢድን ስለ ሰፈራቸው የውሃ እጥረት ጠይቄያቸው ነበር።
ለጋሬ ፊት አካባቢ ነው የውሃ እጥረት
ያለው? አሁን የለም። ድሮ ነው
መንገድ በላይ የውሃ እጥረት አለ ያልሽ? አሁን የለም። ሙሉ በሙሉ ነገር
የለም። እስከ ጋራ ድረስ ይሄዳል።
አሁን በየቀኑ ያገኛል።
ስድስት ዓመት የፈጀው ፕሮጀክት ተጓተተ እየተባለ የሚወቀስ ሲሆን አቶ መሐመድ ወቀሳው ተገቢ ነው ብለው መንስኤው ግን ከባለድርሻ አካላት በአግባቡ ያለመቀናጀትና በአማካሪዎችና ተቋራጮች በኩል ደግሞ ከማስፈጸም አቅም ውስንነት የተነሳ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ድሬዳዋ ላይ አመሰግናለሁ ለዘገባው። ፓሪስ ላይ ደግሞ ባልደረባዬ ኒኮ ፒኞ አለ። እዚያ የበይነ መንግሥታዊው የብዝሃ ሕይወትና የተፈጥሮ ምህዳር አገልግሎቶች የሳይንስና የፖሊሲ መድረክ ሰባተኛ ጉባኤ እየተካሄደ ነው። በዚህ የ132 ሀገሮች ባለሥልጣናትና ተመራማሪዎች እንዲሁም የተፈጥሮ አካባቢ ጥበቃና ደህንነት ተሟጋቾች እየተሳተፉ ባሉበት የሦስት ቀናት ግዙፍ ጉባኤ ላይ ዛሬ ባለው የዓለማችን ብዝሃ ሕይወት ጥልቅና ዝርዝር ፍተሻ ያደረጉ የ150 ሳይንቲስቶች ሪፖርት እየታየ ነው። ይህ 1800 ገጾች ያሉት ባለፉት 15 ዓመታት ውስጥ ለመጀመሪያ ጊዜ የወጣ የብዝሃ ሕይወት ቆጠራና አሃዛዊ መረጃዎችንም ያካተተ ሪፖርት ለመጪ ዓመታትም ማገናዘቢያ ሆኖ የሚያገለግል ሳይንሳዊ ሰነድ ይሆናል ተብሎም ተጠብቋል። በምድራችን ላይ ጨርሶውኑ የመጥፋት አደጋ ተደቅኖባቸዋል ከሚባሉ 8 ሚሊዮን የሚሆኑ ዝርያዎች እስከዚህ የፓሪስ ጉባኤ የተፈተሹትና የተጠኑት ከ25,000 የማይበልጡ መሆናቸው ተጠቁሟል። ከነዚህ 8 ሚሊዮን ለአደጋ የተጋለጡ ዝርያዎች ከግማሽ ሚሊዮን እስከ 1 ሚሊዮን የሚደርስ ቁጥር ያላቸው እጅግ የተፋጠነ በተባለ የዝርያዎች ከገጸ ምድር መጥፋት የአደጋ ማስጠንቀቂያ ስር ያሉ ናቸው። በምዕት ዓመታት ጉዞ ሳይሆን በመጪዎቹ ጥቂት አስሮች ዓመታት ውስጥ ነው እስከ ወዲያኛው የምናጣቸው። የአየር ንብረት ለውጥና የሰው ልጅ አድራጎቶች የዝርያዎቹ መጥፋት ዋነኛ ተጠያቂዎች ወይም ሰበቦች መሆናቸው ነው የተነገረው። የዓለም የዱር ሕይወት ድርጅት ባለፈው የአውሮፓ ዓመት በ2018 ዓመተ ምሕረት ማለት ነው ባወጣው አንድ ሪፖርት ላይ እንዳሳየው በዛፎች ምንጠራና በጫካው መመናመን፣ በጸረ ሰብል ተባይ መድኃኒቶችና በአሳ ማስገር ምክንያት ባለፉት 40 ዓመታት ውስጥ ከዓለም አጠቃላይ የዱር ሕይወት ዝርያዎች ግማሹ ጠፍቷል። በኢትዮጵያ የዘመን አቆጣጠር ከ1962 ዓ ም እስከ 2007 ዓ ም በነበሩት ዓመታት ከደረሱት የዱር ዝርያዎች መጥፋት ወይም ማዘቅዘቅ ምክንያቶች 60 ከመቶውን እጅ የያዘው የሰው ልጅ በዚህች ምድር ላይ የሚፈጽማቸው አድራጎቶች ናቸው። ፓሪስ ያለው ባልደረባዬ ኒኮ የተፈጥሮ እንክብካቤና ጥበቃ ዓለም አቀፍ ኅብረት መሪ ሳይንቲስት የሆኑትን ታማስ ብሩክን እዚያው ጉባኤው ላይ አግኝቶ አነጋግሯቸዋል። የተፈጥሮ ምህዳሮቹ የሚሊዮኖቹ ዝርያዎች የተፈጥሮ መኖሪያዎች በእርሻ እንስሳቱን ወይም እጽዋቱን በአደኑም በማስገሩም በደን አጠቃቀሙም ወዘተረፈ መነካካት፣ መለወጥ፣ ማውደም ወይም ያለ ጥናትና ጥልቅ ምርምር ለክፉ ሐሳብም ይሁን ለበጎ መለወጥ የሚሊዮኖች መተኪያ የሌላቸውን ዝርያዎች ደብዛ እያጠፋ ነው። በዚህ አካሄድ ደግሞ የሰው ልጅ የራሱን ዓለም እየኮረኮመ እያጠቃ እያበላሸ በሄደ መጠን መዘዙ በራሱ ላይም እየዞረ መሆኑን ሳይንቲስቶቹ እያስጠነቀቁ ናቸው። የሰው ልጅ ዘር በተፈጥሮ አካባቢ መጎዳት ምክንያት እስከ ወዲያኛው ከገጸ ምድር ሊጠፋ ይችላል። ወደዚያ መጨረሻ የሚገፋንና ከዚያም በመለስ ደግሞ ይላሉ ባብ ዋትሰን የዚህ የሰሞኑ ጉባኤ ባለቤት የሆነው የዓለም አቀፉ የብዝሃ ሕይወትና የተፈጥሮ ምህዳር የሳይንስ ፖሊሲ ፎረም ሊቀመንበር
The continued loss of biodiversity will undermine the ability of most countries
የብዝሃ ሕይወት የጠፋ መቀጠል ብዙዎቹ ሀገሮች የዘላቂ ልማት ግቦችን መምታት እንዲሳናቸው ያደርጋል። ድህነትን የመቀነስ፣ የምግብና የውሃን ዋስትና የማረጋገጥ፣ ጤናና ማንም ወደ ኋላ እንዳይቀር በሚል የተያዘውን እቅድ የማሳካት አቅማችንን ይጎዳዋል።
አድማጮች፣ ለምሽቱ ያዝነውን እዚህ ላይ ያበቃን።
ነገ አርብ በተመሳሳይ ጊዜ እንገናኛለን። አሁን ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። በሰላም እደሩ። Thank you.